ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.etocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት የተዋጀንበት የጌታ ስም በሚል ርዕስ ላይ ተመሰረተ ይሆናል። በ363 ዓመተ ምህረት ገደማ ክርስቲያኖችን ማጥፋትና መደምሰስን ዋና ዓላማው አድርጎ የተነሳው ከዳተኛው ጁሊያን በመባል የሚታወቀው የሮም መሪ ከፐርሺያኖች ጋር ለመዋጋት ጦሩን አሰልፎ ዘምቶ በነበረበት ወቅት ወታደሮቹ መንገላታትና ጥቃት ደርሶበት የነበረውን አንዱን ክርስቲያን ከወታደሮቹ አንዱ እንዲህ ሲል ይጠይቀዋል። ያ አናጢህ አሁን ወዴት አለ? በማለት ኢየሱስን በማቃለል ሲጠይቀው ክርስቲያኑ ላንተ ንጉስ የሬሳ ሳጥን እየሰራለት ነው በማለት ይመልስለታል። ከጥቂት ወራት በኋላ ንጉሱ ጁሊያን ለሞት ባበቃው ቁስል በውጊያ ላይ ሳለ ይጠቃል። ንጉሱ ጁሊያን ሞቱ የማይቀር መሆኑን በመረዳት ከቁስሉ በፈሰሰው ደም ውስጥ እጁን በመንከር ደሙን ወደ ሰማይ የረጨ ገሊላዊው ሆይ አንተ ድል ነሳህ እያለ የኢየሱስን ድል አድራጊነት ተናግሮ ህይወቱ ያልፋል። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል አምላካችን ቃል። ባለፈው ሳምንት ያቀረብኩላችሁ የጌታ ቃል በውጪ የሚያስቀር ደም ወይንስ ወደ ውስጥ የሚያስገባ ደም በሚል ርዕስ ላይ ተመሰረተ ነበር። በዚያ ትምህርት እናተኩርበት የፈለኩት ዋና ምስጢር የተባረከው ጌታችን የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በደሙ ስለሰራቸውና ስለሚሰራቸው ሥራዎች ነበር። የጌታችን ኢየሱስ ደም የዛሬ 2000 ዓመት ገደማ ፈሶ የቀረ ደም አይደለም። የጌታ ደም እንደ ብሉይ ኪዳን ደም አይደለም። እኛ የሰው ልጆች አባቶቻችን እንኳን በደማቸው በመሰረቱት ነጻነትና ክብር እንኖራለን እያል ከጠላት ጋር ተዋግተው ደማቸውን አፍስሰው ያቆዩልንን የገድላቸውን ፍሬ በየዓመቱ በነጻነት በዓሎቻችን ገድላቸውና ሞታቸውን በክብር እናስታውስ የለም? ዛሬ ክርስቲያን ሆነን ለመኖር ከዘላለም ፍርድና ኩነኔ ነጻ ያወጣንን ደግሞም ከሰማዩ አባት ጋር ያስታረቀንን የእግዚአብሔር ልጆች ተብለን ልንጠራ ያበቃንን ከሰይጣን ክስ በደሙ ኃይል ድል ለመንሳት ያስቻለንን በደሙ ከሰራነው ኃጢአት እለት እለት የሚያነጻነን ስለ እኛ የተሻለውን ለመናገር በዘላለም መንፈስ ራሱን ለእግዚአብሔር ያቀረበውን የጌታችን የኢየሱስ ክርስቶስን ደም እንዴት ይልቅ ልናከብረው ልንኮራበት ልንታመንበት ይገባል። ደግሞም የዛሬው ሕይወታችን የነገውስ ተስፋችን በእርሱ ደም ካልሆነ በማንነት በምን ላይ ተስፋ እናደርጋለን? ውድ አድማጮች፣ ጌታ አምላካችን በነቢያቱ ሲናገር እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው ይላል ኤርምያስ ምዕራፍ 17 ቁጥር 5 ላይ። ክንዳችንና ጉልበታችን እምነታችንና ተስፋችን ጌታ ኢየሱስ ክርስቶስ ካልሆነ እኛ ከዚህ እርግማን ማነጽ ያወጣናል? ለመዳናችንም ሆነ ክርስቲያን ሆነ ለምንኖረው ኑሮ እያነጻና እየቀደሰ በሰይጣን ላይ ድል እንድንነሳ እያደረገ የሚያኖረን የጌታ ደም ውጤት የሆነ ሕይወት አለን ካላልን ክርስቶስን አላወቅነው። የእግዚአብሔር ፍቅሩም ሆነ ምሕረቱን አልተረዳን። በክርስቶስ ደም የተገኘው መንፈሳዊ ትርፍና ጥቅም ሁሉ ለማግኘት በጌታ ታምነን ከሆነ ግን ኢየሱስ ምን አጉድሎ ምን አስቀርቶብን ሌላ ፍለጋ ልንዞር እንችላለን? ኢየሱስ ለኛ ሲል ሰው የሆነው በከፊል አይደለም፣ የመለኮት ሙላትን በሰውነቱ በገለጠ ክብር ነው። የአምላክነቱ ባህሪን ባልቀየጠ መያዝ ከሰው ጋር የተቆራኘው። እኔ የደሙ ፍሬ ነኝ ለምንል በደሙ የዋጀን ጌታ ዝማሪያችን ጌጥና ክብራችን ነው። ክብር ለስሙ ይሁን። የእርሱ ደም ባፈራው ሕይወት የምንኖር ከሆነ ማንም ሊዘከር፣ ማንም ሊታሰብ፣ ማንም ከእርሱ ጋር ሊወደስ አይችልም። ከእርሱ ደም የተነሳ በተገኘ ሕይወታቸው የማረኩን ቅዱሳን እንደነርሱ እንድንመስል ይጋብዙናል እንጂ ከእርሱ ወደ ራሳቸው ልባችንን አይሰርቁም፣ አይከፍሉም። ለጌታ የሚሆነውን ለራሱ የሚፈልግ ሰይጣን እንጂ በሰማይ ቢሆን በምድር ካሉ ፍጥረታት ለጌታ የሆነውን የደሙን ፍሬዎች የሆኑትን የእነርሱ አድናቂዎች፣ ተከታዮች ወይም አምላኪዎች እንዲሆኑ ከቶውንም የሚሹ ከሰማይ መላእክት ወይም ደግሞ ከዚህ ምድር ከዓለም ላይ ካሉ ከስጋ ለባሾች አንድም ይህን የሚመኝ የለም። መጥምቁ ዮሐንስ የአገልግሎቱ ፍሬ የሆኑትን ደግሞ ቀደም ብለው ሲሰሙት ሲከተሉት የነበሩትን ሁሉ ጥለውት ወደ ጌታ በመምጣታቸው ያሰማው የቅሬታ ድምፅ ሳይሆን የደስታውን ፍጹምነት የሚገልጥ አነጋገር ነበር። የእርሱ ማነስ የጌታ መቻቸው ደቀ መዛሙርት ለተናገሩት ስጋታቸው የሰጣቸው መልስ እንዲህ የሚል ነበር። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ አለ። ደግሞ እርሱ ሊልቅ እኔ ግን ላንስ ያስፈልጋል አለ። ጌታ ኢየሱስ ባፈሰሰው ደም የዳኑ ሁሉ የጌታ የኢየሱስ ብቻ ናቸው እንጂ የማንም ለማንም አይሆኑም። ይህ የሚሆነው ጌታ በደሙ በዋጃቸው ላይ የማንም ስም አይለጠፍባቸውም። ሐሰተኛው ክርስቶስ ብቻ ነው የእግዚአብሔርን አምሳል በተሸከሙ የሰዎች ልጆች ላይ የስሙን ቁጥር የሚለጥፈው። የክርስቶስ ልትሆኑ ደሙን አፍስሶላችሁ ሳለ ለሌላ እንድትሆኑ የሚጋብዝም ሆነ የሚሻማችሁ ማንም መኖር የለበትም። በክቡር ደሙ የገዛን የራሱ ሊያደርገን ዋጋ የከፈለልን ኢየሱስ ነው። የኢየሱስ ብቻ ነን። ክብር ለስሙ ይሁን። የሚያነጻን ደሙን፣ ወደ አብ የሚያስገባውን ደሙን፣ ደግሞ በመንግሥተ ሰማይ ነጭ ልብስ ለብሰን በማያሳፍር ሕይወት በዚያ እንድንገኝ በቂ ምክንያት የሚሆንልን የጌታን ደም አይበቃኝም ብለን እርሱ ያጸደቃቸውን ጻድቃንን ጽድቅ ብንፈልግ ትልቅ ስህተት ነው። ከሰው ልጆች መካከል ጌታ ኢየሱስ ያላዳነው፣ ውድ አድማጮች፣ ጌታ በደሙ ያላጠበው መንግሥተ ሰማይን እንዲሁ በራሱ ጽድቅ የሚያያትም ሆነ የሚገባባት ከስጋ ለባሽ መካከል አንድም ፍጡር የለም። ኢየሱስ ያልዋጀው በጌታ ደም ያልነጻ የዘላለምን ሕይወት አይወርስም። ወልድ ያለው ሕይወት አለው ይላል እግዚአብሔር ቃል። ከአቤል ደም ይልቅ የሚሻለውን በሚናገረው በጌታ ኢየሱስ ደም በዚያ አማላጅነት መታመን አቅቶን ወይንም የማይበቃ መስሎን ስጋ ለባሽን ክንዳችን ብናደርግ በነቢዩ ኤርምያስ እንደተባለ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። ይህ እርግማን በእናንተ ላይ አይድረሱ። ውድ አድማጮች፣ ከእርግማን የሚያወጣው ወንጌል የልጁ የኢየሱስ ክርስቶስ ወንጌል ብቻ ነው። የጻድቃን ተቆርቋሪዎች ኢየሱስ ክርስቶስ ጋራጆችና የወንጌል አደናጋሪዎች የሚያስተምሩት ትምህርት ኢየሱስን ፈራጅ አድርገን እንድንጠብቀው ያስተምሩናል። ኢየሱስ ኢየሱስ ብሎ መጥራትም ንስሐ የሚገባው ኃጢአት አድርገው ያስተምራሉ። ጌታችን በስሙ በሚመኩትና ደግሞ በስሙ በሚታመኑት ላይ ስደትንና መከራን ባደረሱባቸው ላይ ሊፈርድ እንደሚመጣ ወንጌል ያስተምረናል እንጂ እንደሚፈርድባቸው አያስተምርም። በራእይ ምዕራፍ 6 ቁጥር 10 ላይ በጌታ ታምነው የተሰዉት ቅዱሳን ጌታ በአሳዳጆቻቸው ላይ እንዲፈርድላቸው እንዲህ ሲሉ ይጠይቁታል። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ይህንን ልመና በጌታ ፊት የሚያቀርቡት ለመሆኑ እነማን ናቸው? እነዚህ ደማቸው በምድር ላይ በመስዋዕትነት የፈሰሰባቸው ናቸው። ደማቸውን ያፈሰሱት እነማን ናቸው? ውድ አድማጮች፣ ይህ ራሱን የቻለ ትልቅ ጥያቄ ነው። ሰፊ ትምህርት የሚጠይቅ ነው። ወደፊት በሰፊው እንመጣበታለን። ባጭሩ ግን የነዚህን ሰማዕታት ደም ያፈሰሱት ማን እንደሆኑ ከጌታ ቃል ስንመለከት የሚከተለው መልስ እናገኛለን። በራእይ ምዕራፍ 17 ቁጥር 6 ላይ ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት፣ ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅኩ በማለት የጌታ ቃል የቅዱሳንን ደም አፍሳሽ ማን እንደሆነች ሲገልጥ እናያለን። ደግሞም በራእይ 18:24 ላይ በእርሷም ውስጥ የነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት። እንደዚሁም ደግሞ የእግዚአብሔር ቃል በራእይ 19:1-2 በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማ። ይቺ መንዘራ ሴት ማናት? የጌታ ቃል እንደሚናገር የክርስቶስ ምስክርነት ያላቸውን የቅዱሳንን ደማቸውን ያፈሰሰች ታላቂቱ ጋለሞታ ተብላ የተጠራች አመንዝራ ሴት ናት። ደማቸውን ለምን አፈሰሰች? ይህ ድንቅ ነገር ነው። ደማቸው የፈሰሰባቸው ሰዎች ማንነታቸው የተገለጠው የኢየሱስ ምስክሮች እንደሆኑ በሚል መለያ ነው የተጠቀሱት። ይህች ሴት እነዚህ በዚህች ደም አፍሳይ ሴት ሊገደሉ የበቁት የኢየሱስ ምስክሮች ስለሆኑ ብቻ ነው። ታላቂቱ ጋለሞታ የተባለችው ለምንድን ነው? ግልሙትናዋ የሃይማኖት ግልሙትና ነው። የዚች ሴት ልጆች ከመሆን ጌታ አምላክ ይታደገ። የጌታ ቃል ጠንካራ በሆነ ቃል ሲገልጣት ሴቲቱን በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት ይላል። ጌታችን ሊፈርድ የሚመጣው በዚች አመንዝራ ሴትና የክርስቶስ ምስክር ያላቸውን በሚያሳድዱ ላይ ነው። የክርስቶስ ምስክር ያላቸውን ግን ሊፈርድላቸው ይመጣል እንጂ ሊፈርድባቸው አይመጣባቸው። አንተ የማን ምስክር ነህ? አንቺ የማን ምስክር ነሽ? የኢየሱስ ምስክር ያልሆነ ሁሉ የዚህች አመንዝራ ሴት መንፈስ የማይለክፈው ማንም የለም። ይህ እንዴት ሊሆን ይችላል? የጌታ ቃል በዚህ ጉዳይ እንደዚህ ይላል፣ ከኔ ጋር ያልሆነ ይቃወመኛል አለ የናዝሬቱ ኢየሱስ ክርስቶስ፣ ከኔ ጋር የማያከማች ይበትናል አለ በማቴዎስ ምዕራፍ 12 ቁጥር 30 ላይ። ውድ አድማጮች፣ ከጌታ ጋር ያልሆነ ሁሉ ጌታን ይቃወማል። ጌታ ከኔ ጋር ያልሆነ ይቃወመኛል ስላለ መሃል ሰፋሪ የደርጉ መንግስት ቋንቋ እንጂ በመንግስተ ሰማይ ከጌታ ጋር ያልሆነ ሁሉ የጌታ ተቃዋሚ ነው። ሰውን ወይስ ከጌታ ጋር መሆንን እንመርጣለን? ውድ አድማጮች፣ የክርስቶስ ምስክር ያልሆነ ሁሉ የክርስቶስ ጠላት ሊሆን ይችላል። ውድ አድማጮች፣ እያንዳንዳችን ራሳችንን መጠየቅ ይኖርብናል። እኔ የማን ምስክር ነኝ? የኢየሱስ ስም ሲጠራ ያመሃል? ያበሳጫል? ቁጣ ይልሃል? ሴቲቱን ደም አፍሳሽ ያደረጋት ቅዱሳኑ ለጌታ ኢየሱስ ያላቸውን ምስክርነት ሁሉ እንድትቆጣ እንድትናደድ ያደረጋት መንፈስ ለክፎሃል ማለት ነው። ኢየሱስ ከዚያ መንፈስ ነፃ ያወጣል። የኢየሱስ ስም ለሚያምኑት እንደሚፈስ ዘይት ነው። ውድ አድማጮች፣ የጌታ ስም ለእናንተ ኃጢአት ነውን? የሚያድነውን ስሙን ከሚያቃልሉ ጋር አታቃሉ። ውድ አድማጮቼ፣ በስሙ የሚመኩትን ጌታ ተስፋ ያደረጉትን እምነታቸውን ከሚያመክኑ ጋር አታምክኑ። ዛሬ ምሕረት የሚነገርበት ዘመን ስለሆነ በጌታ ፍቅርና ጸጋ የተሞላውን በምሕረት ወንጌል ነቢዩ ኢሳይያስ እንዳለው አሕዛብ በስሙ ይታመናሉ የተባለለትን ካላመንን፣ ስሙን ካልጠራን አንድንም። የጌታን ስም የሚጠራ ሁሉ ይድናል ተብሏልና። ለዚህ ነው ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው የሚለው። የኢየሱስ ክርስቶስን ስም መጥራት የተለየ ሃይማኖት ያላቸው ሰዎች ምልክት አይደለም። የጌታ ደቀ መዛሙርት በኢየሱስ ደም የተዋጁ ሁሉ የሚመኩበት የክርስትና መለያ ክቡር ስም ነው። ያለዚህ ስም ማንም ክርስቲያን ነኝ ማለት አይችልም። የጌታን ስም የሚጠራ ሁሉ የሚድንበት ምክንያትና ምስጢሩ ምንድነው? ለዮሴፍ እግዚአብሔር መልአክ በህል ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ስላለው የጌታ ስም ከኃጢአት አዳኝነቱን የሚገልጽ ስም መሆኑ ትልቁ ምስጢር ያ ነው። ጌታችን ከሰራነው ኃጢአት ብቻ አይደለም የሚያድነን፣ ኃጢአት እንድንሰራ ከሚያደርገን ኃጢአት ያድነናል። ማለትም ከኃጢአት ኃይል ያድነናል። ደግሞ ኃጢአት ካመጣቸው መዘዞች ከሞት፣ ከበሽታ፣ ከጨለማው ገዢ፣ ከሰይጣን እስራትና የኃጢአት ውጤት ከሆኑ በእኛ በሰው ልጆችና እግዚአብሔር በፈጠረው ፍጥረት ሁሉ ላይ ከመጣው ጣጣና መዘዝ ሁሉ የሚያድን ኢየሱስ ክርስቶስ ብቻ ነው። የክርስቶስ ወንጌል የንስሐ ጥሪ ያለው ወንጌል ነው። የሚያድነን ምህረትና ጸጋ የሚያስለብሰንን ወንጌሉ እንደሚነግረን የጌታን ስም ብንጠራ ዛሬ እንድናለን። ሐዋርያው ጳውሎስ ለሃይማኖት የቀና ሰው ነበር። ከኔ ጋር ያልሆነ ይቃወመኛል እንዳለ ጌታችን፣ ሐዋርያው ጳውሎስም ጌታን ከማመኑ በፊት ፈሪሳዊ በነበረበት ዘመን ኢየሱስን ይቃወም ነበር። የሰሙትም ሁሉ ተገረሙና ይላል እግዚአብሔር ቃል በሐዋርያት ሥራ ምዕራፍ 9 ቁጥር 21 ላይ፣ ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሐዋርያው ጳውሎስ በካህናት አለቆች ስልጣን እየተደገፈ በእነርሱ እየታገዘ የጌታን ስም የሚጠሩትን ያሳድድ ነበር። በቅዱሳን ደም የሰከረችው በሐዋርያት ዘመን ያመነዘረችው የጌታ ማደሪያ በሆነው መቅደስ በሚያገለግሉ ካህናቶቿ ኢየሱስን ካሰቀለች በኋላ ስሙን የሚጠሩትን ያስገደለችው የአመንዝራይቱ የአይሁድ እምነት አገልጋይ ነበር። ምህረቱና ቸርነቱ አስደናቂ የሆነው ጌታ ያንን ነፍሰ ገዳይ የአመንዝራይቱ አይሁድ ቤተ እምነት ተቆርቋሪ የሆነውን ሰው የራሱ ባሪያ አደረገው። ክብር ለእግዚአብሔር ይሁን። የጌታን ስም የሚጠሩትን ማሳደድ ጌታን ራሱን ማሳደድ እንደሆነም ጌታ እንዲህ ሲል ነገረው። ጌታ ሆይ ማነህ ብሎ ሲጠይቀው፣ አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። ሐናንያ የተባለው የእግዚአብሔር ሰው ለጳውሎስ እንዲጸልይለት በተላከ ጊዜ እንዲህ አለ፣ በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ጌታም ይህ በአሕዛብ በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ውድ ወገኖቼ፣ እኔ በጌታ ጸጋና ፍቅር ይህንን የወንጌል መልእክት ልብ ብላችሁ እንድትሰሙ እጋብዛችኋለሁ። በሕግና በነቢያት የተመሰከረለትን የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስን ለብቻው ካላመንን፣ በቂ መሆኑን ካልቆጠርን፣ እርሱ ካላረካን፣ ኢየሱስን ከሌላ መታመኛ ጋር ብንቀላቅለው አንድንም። ሐዋርያት በሰበኩት ወንጌል በእርሱ ሥራ ሁላችን ወደ አብ መግባት አለንና ስለተባለ ጌታ ኢየሱስ በሠራው ሥራ ብቻ ወደ አብ እንገባለን። ኢየሱስ በቂ ሆኖ ካልተወሰደ ሌላ ማን ወደ አብ ሊያገባን እንደሚችል ይታሰባል? ኢየሱስ የሰራውን ሥራ ወደ አብ ለመግባት በቂ አይደለም ማን ይላል? ኢየሱስ በቂ ነው፣ ከበቂም በላይ ነው። ፍጹም አምላክ ፍጹም ሰው ሆኖ በመስቀል ላይ የሞተው ሞት የዘላለም ሕይወት የሚያወርስ ነው። የጌታ ቃል በእርሱ የሚያምን አያፍርም ስለሚል በማያሳፍር እምነት ወደ አብ ለመግባት በሚያስችለን በጌታ ኢየሱስ ደም እንድንገባ ድፍረት እንድናገኝ በቀራንዮ መስቀል ላይ ኃጢአታችንን የተሸከመው ጌታ ኢየሱስ የዓለም መድኃኒት ከበቂ በላይ የሆነ መድኃኒት ነው። የጌታን ስም ማመን ምን እንደሚያመጣ የጌታ ቃል የሚናገራቸውን እውነቶች እንመልከት። በማቴዎስ 12:21 ላይ አሕዛብ በስሙ ተስፋ ያደርጋሉ ስለሚል እርሱ ተስፋችን ነው። ስለሆነም ስሙ የተስፋ ስም ነው። ውድ አድማጮች እንደዚሁም ደግሞ በመጽሐፍ ቅዱስ በሉቃስ 24:47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአህዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ስለሚል ከዚህ የተነሳ የኃጢአት ስርየት ለሰው ልጆች ሁሉ የጌታ የኢየሱስ ክርስቶስ ስም ስለሆነ በስሙ እንታመናለን። ስለሆነም በሐዋርያት ሥራ ምዕራፍ 10:43 ላይ በርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል እግዚአብሔር ቃል። የጌታ ኢየሱስን ስም ያመነ የኃጢአቱን ስርየት ይቀበላል፣ ያላመነ ግን ከነ ኃጢአቱ ይኖራል። ደግሞም በዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ስለሚል ጌታን የተቀበሉ ሁሉ በስሙ ያመኑ የእግዚአብሔር ልጆች ይሆናሉ። የጌታ የኢየሱስ ስም የተሰጠው ህዝቡን ከኃጢአት የሚያድን ጌታ ሆኖ እንደሚገለጥ እንደሚያድን ስለሆነ ከጌታ ከኢየሱስ ክርስቶስ ውጪ ለኃጢአት ደህንነት ክርስቲያኖች ሊታመኑበት የሚገባ ስም ከቶንም የለም። በፋሲካም በዓል በኢየሩሳሌም ሳለ ያደረገው ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ጌታ የሰራውን ሥራ ያዩና ያመኑ ሁሉ በስሙ ይታመናሉ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በዮሐንስ ወንጌል ምዕራፍ 20:31 ላይ ይህ እውነት የሚናገረው የጌታ ኢየሱስ ስም የዘላለም ሕይወት የሚያስገኝ ስም ሆኖ በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው ይላል በሐዋርያት ሥራ 3:16 ላይ። የጌታ ኢየሱስ ስም ተአምራት የሚያደርግ ሰዎች የሚፈወሱበት አጋንንት የሚወጣበት ስም ነው። ውድ አድማጮች በመጨረሻው ዘመን የጌታ ኢየሱስ የስሙ ምስክሮች ድል የሚነሱት ጠላት ማን እንደሆነ ታውቃላችሁ? ስሜንና የስሜን ቁጥር በግንባራችሁ ተቀበሉ የሚለውን ሐሰተኛውን ክርስቶስን ነው። እግዚአብሔር ቃል በዮሐንስ ራእይ ምዕራፍ 15:2 ላይ በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየው፣ በአውሬውና በመስሉም በስሙም ቁጥር ላይ ድል የነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው ይላል። ውድ አድማጮች በአውሬውና በመስሉም በስሙም ቁጥር ላይ ድል ነስተው የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ የታዩት ቅዱሳን አውሬውን ድል የነሱበትን ምስጢር በራእይ ምዕራፍ 20:4 ላይ ሲናገር ዙፋኖችንም አየው በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው፣ ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉትን አየው፣ ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። እነዚህ በአውሬውና በስሙ ቁጥር ላይ ድል የነሱት ለምስሉ አንሰግድም ብለው ሕይወታቸው መስዋዕት ያደረጉት ራሶቻቸው እየተቆረጡባቸው በመስዋዕትነት ድል እንደነሱት የእግዚአብሔር ቃል ይናገራል። አውሬው በዚያን ዘመን ሐሰተኛው ክርስቶስ በሰዎች ግንባር ላይ የስሙን ቁጥርና ስሙን በሚጽፍበት ጊዜ በዚያን ሰዓት ከኢየሱስ ክርስቶስ ስም ሌላ ማን የማንንም ስም አዳኝ አድርገው አምላክ አድርገው መድኃኒት አድርገው የመቀበል ፍላጎት የሌላቸው እነዚህ ታማኝ የክርስቶስ ባሪያዎች ስለ ጌታ ስም ሲሉ አንገታቸውን በመስዋዕትነት አሳልፈው ሲሰጡ እንመለከታቸዋለን። ክብር ለእግዚአብሔር ይሁን። ውድ አድማጮች እኛ የማን ምስክር ነን? መከራ ሳይመጣ ለፍጡር ክብርና ገድል ተቆርቁረን የኢየሱስን ስም ካቃለለን ከሐሰተኛው ክርስቶስ የማን ስም ያድነናል? ውድ አድማጮች እግዚአብሔር ቃል እንደሚናገር መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል እግዚአብሔር ቃል። ውድ አድማጮች ከሰማይ በታች የሚለው ቃል ዛሬ ያለንባትን ዓለም ይመለከታል። በዚህች ዓለም ያለን ሁሉ መዳን በሌላ በማንም እንደማይኖር ሐዋርያቶች የሰበኩት የእግዚአብሔር ወንጌል በርግጥ በጽናት ይናገራል። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ውድ አድማጮች የጌታን ስም አሁን ባላችሁበት ከሰማይ በታች ለመዳኔ የማንንም ስም አልጠራም። ኢየሱስ በስምህ አምናለሁ አንተን ተቀብዬ ባንተ ጸናለሁ ብትሉት ጌታ ይታደጋችኋል በመንፈሱም ያተማችኋል። ክብር ምስጋናና ውዳሴ ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ነው። አሜን።
ውድ አድማጮቻችን በዚህ በኮሮና ቫይረስ ምክንያት ምንም እንኳን የቤተክርስቲያናችን ፕሮግራም በ1210 ኖርዝ ሃይላንድ ስትሪት ባይካሄድም በቴሌኮንፈረንስ በ703-277-2153 ላይ ፕሮግራሞቻችን ይካሄዳሉ። ይህንን ፕሮግራም መካፈል የምትፈልጉ እሁድ ዕለት ጠዋት ከቴን ኦክሎክ ጀምሮ አብራችሁን በዝማሬ የእግዚአብሔርንም ቃል በመስማት ፕሮግራሞቻችንን በመካፈል መታነጽ ትችላላችሁ። አስታውሱ፣ አትርሱ። 703-277-2153 በቀጥታ ስልክ በመደወል ፕሮግራሙን መካፈል ትችላላችሁ። እግዚአብሔር ከክፉ ይጠብቃችሁ። ዘመዶቻችሁ የታመሙ በጉዳት ላይ ሁሉ ያሉ እግዚአብሔር መጽናናቱን መበረታታቱን ይስጣችሁ በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።